ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አዳዲስ ሰዎች አካባቢያቸው ገብተው ከወጡ በኋላ የሚያጋጥሙ ችግሮች እየተበራከቱ ስለሆነ በመንግስት የምናደርገው እንደተጠበቀ ሆኖ ህዝቡን ግን ጸጉለውስ ሰዎች ሲመጡ የት ለምን ከማን ጋር እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚህ አጋጣሚ አደራ ማለት ፈልጋለሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። በዜና ዘገባችን ይኖራል።
መልካም የሰላም የዲሞክራሲ እንዲህ በነጻነት ቆሞ መናገር ወለ በጅሩ ስር ሊሰድ እንታገላለን።
በቅርቡ ከስር የተፈቱት ብርጋዴር ጀነራል አሳምነው ጽጌ ናቸው የሰማችኋቸው። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ የሚቀርብ ይሆናል። ለምሽቱ ካሉን ዜናዎች መካከል ኢትዮጵያና ኤርትራ ሰላምን ለመገንባት ሊነጋገሩ ፈቃደኛ መሆናቸው መልካም ዜና ነው ሲሉ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አደነቁ። 30 ርዕሳነ ብሔራት የተካፈሉበት የአፍሪካ ህብረት አባል ሀገሮች የመሪዎች ጉባኤ ሞሪቴኒያ ውስጥ ተከፍቷል የሚሉትና ሌሎችም አሉ።
ዜና ዓለም ዋንጫ በስፖርት ዝግጅታችን አፍሪካ ነክ ርዕሶችና በትላንቱ የባህር ዳር የድጋፍ ሰልፍ ላይ የቀረበ ትንታኔም በሁለተኛው አጋማሽ ይቀርባሉ። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሰኔ 25 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ብርሃን ኃይሉ ትመራለች። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜናዎች። በታዳጊ ክልሎች ያሉ ነዋሪዎች አካባቢያቸውን ነቅተው እንዲጠብቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። በተለይ ጸጉረ ልውጥ ሰዎች ሲመጡ ህዝቡ በንቃት ሊከታተል እንደሚገባው ነው ያሳሰቡት። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
የአዲሱ ጠቅላይ ሚኒስትር ፈተና በህብረተሰቡ የሚነሱ ችግሮችን መፍታት ብቻ አልሆነም። ችግሮችን ለማባባስ ለውጡንም ለማወቅ ሆን ብለው የሚሰሩ ኃይሎችም ተጨማሪ ፈተናዎች እንደሆኑባቸው የቅርብ ጊዜ ንግግሮቻቸው አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለሀገር ውስጥ የመገናኛ ብዙሃን ሲናገሩ በተለይ በታዳጊ ክልሎች ላይ አተኩረዋል። ታዳጊ ክልሎች በሚል የሚታወቁት በኢሃደግ አጋር ድርጅቶች የሚመሩት አፋር፣ ጋምቤላ፣ ሶማሌና ቤንሻንጉል ጉሙዝ ናቸው። የጠቅላይ ሚኒስትሩ አስተያየትም በተለይ በቤንሻንጉል ጉሙዝ ርዕሰ ከተማ አሶሳና ሌሎችም አካባቢዎች የተፈጠሩ ችግሮችን መነሻ ያደረገ ይመስላል። ህብረተሰቡ አካባቢውን ነቅቶ እንዲጠብቅ ነው ያሳሰቡት።
በታዳጊ ክልሎች አዳዲስ ኃይሎች አዳዲስ ሰዎች ጸጉረ ልውጥ ሰዎች እየተንቀሳቀሱ የሚያደራጁት ኃይል ካለ ሲስተሙ ብቻ ሳይሆን ወጣቶች ቆቆ ነው እንዲጠብቁ። አዳዲስ ሰዎች አካባቢያቸው ገብተው ከወጡ በኋላ የሚያጋጥሙ ችግሮች እየተበራከቱ ስለሆነ በመንግስት የምናደርገው እንደተጠበቀ ሆኖ ህዝቡን ግን ጸጉለውስ ሰዎች ሲመጡ የት ለምን ከማን ጋር እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚህ አጋጣሚ አደራ ማለት ፈልጋለሁ። በጥቅሉ ኢትዮጵያውያን የጀመርነው የሰላም የአንድነት የፍቅር ጉዞ መጠናከር አለበት። ከተጠናከረ በጣም በርካታ ተስፋ የልማት ጅማሮች የሚጠናቀቁበት ዘመን ከፊታችን አለ። ከዚያም አልፎ በቴክኖሎጂ አርቲፊሻል ኢንተለጀንስ ብቻ ሳይሆን ሳተላይትም የውጭ ሀገራት የደረሱበት ደረጃ ለመድረስ አዳዲስ ዜናዎች በሚቀጥሉት ዓመታት እንደሚኖሩ ተስፋ ይደረጋል። ተደምረን ተጋግዘን ተደጋግፈን ይህችን ታላቅ ሀገር ወደ ልኳ የማድረስና ትልቅነቷን የማረጋገጥ ጉዳይ የሁላችንም ኃላፊነት ይሆናል የሚል መልእክት ማስተላለፍ ፈልጋለሁ። የሚዲያ ሰዎችም ከዚህ አንጻር ተጠናክራችሁ ስራችሁን እንድትሰሩ አደራ ማለት ፈልጋለሁ።
ሰሞኑን በአሶሳ ከተማ በተፈጠረው አለመረጋጋት የሰው ህይወት መጥፋቱ ይታወሳል። ጸጉረ ልውጥ የሚለው የጠቅላይ ሚኒስትሩ አገላለጽም የግጭቱ ቀስቃሾች የዚህ አካባቢ ነዋሪዎች አለመሆናቸውን የሚያመላክት ይመስላል። ዝርዝር ማብራሪያ ግን አልተሰጠበትም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ኢትዮጵያና ኤርትራ በመካከላቸው ሰላም ለመገንባት ሊነጋገሩ ፈቃደኛ መሆናቸው መልካም ዜና ነው ሲሉ የሮማው ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አድናቆታቸውን ገለጡ። አቡነ ፍራንሲስ ትናንት እሁድ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ብዙ ግጭቶች ባሉበት በአሁኑ ወቅት ታሪካዊ ሊባል የሚችል የሰላም ጥረት ስናይ ደግሞ የመናገር ኃላፊነት አለብን ነው ያሉት። የኤርትራ መንግስት ልዑካን በአዲስ አበባ ያደረጉትን ጉብኝት ተከትሎም የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ እንዳስታወቁት የሁለቱ አገሮች መሪዎች በቅርቡ ተገናኝተው ይነጋገራሉ። አቡነ ፍራንሲስ ሁለቱ መንግስታት ከ20 ዓመታት በኋላ አብረው ስለ ሰላም መናገራቸው ለአፍሪካ ቀንድ አገሮችና ለአጠቃላዩም የአፍሪካ አህጉር የተስፋ ብርሃን እንደሚፈነጥቅ ተስፋ እንዳላቸው ነው የገለጡት።
30 ርዕሳነ ብሔራት የተካፈሉበት የአፍሪካ ህብረት አባል ሀገሮች የመሪዎች ጉባኤ ሞሪታኒያ ዋና ከተማ ኖክሾት ላይ ተከፍቷል። የሁለት ቀናቱ ጉባኤ ዋና ትኩረት ሙስናን መዋጋትና ለአህጉሪቱ የሰብአዊ ጉዳዮችና የጸጥታ ቀውሶች መፍትሄ መፈለግ እንደሚሆን የተጠቆመው የሞሪታኒያ ፕሬዚደንት መሐመድ ኡልድ አብደል አዚዝ ትናንት እሁድ ባደረጉት የጉባኤው መክፈቻ ንግግር ማሊ ውስጥ የፈረንሳይ ወታደሮችን ኢላማ ያደረገውን እና 4 ሲቪሎች የተገደሉበትን ጥቃት በመጥቀስ በአህጉሪቱ ስላሉ የጸጥታ ችግሮች አስጠንቅቀዋል። በጽንፈኞች የሚሰነዘሩ ጥቃቶችን ለመዋጋት በጋራ መንቀሳቀስ ነው የሚኖርብን ሲሉም ፕሬዚደንቱ ጥሪ አቅርበዋል። አፍሪካ ሙስናን ለመክታት ካልቻለች ኢኮኖሚያዊ እድገት ሊመጣላት አይችልም ሲሉም አሳስበዋል። መሪዎቹ የኢትዮጵያና የኤርትራ የሰላም ጥረትና ደቡብ ሱዳንን በሚመለከትም እንደሚወያዩ ታውቋል። በማሊ፣ ካሜሩን፣ ኮንጎ ዲሞክራሲያዊት ሪፑብሊክና ዚምባብዌ በሚካሄዱ ምርጫዎች ላይም ይወያያሉ ተብሏል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ማሊ ውስጥ ፈረንሳውያን የጸጥታ ጥበቃ ወታደሮችን ኢላማ ባደረገ ጥቃት 4 ሲቪሎች መገደላቸውን የሀገሪቱ መከላከያ ሚኒስቴር አስታወቀ። በጥቃቱ 8 ፈረንሳውያን ወታደሮችን ጨምሮ እስካሁን በደረሰው 20 ሰዎች መቁሰላቸውን የሚኒስትሩ መግለጫ አመልክቷል። በሰሜኗ ጋው ከተማ በፈነዳው መኪና ላይ የተጠመደ ቦምብ ፍንዳታ ከፈረንሳይ ወታደሮች መካከል የሞተ እንደሌለ የፈረንሳይ ጦር ኃይል ቃል አቀባይ ገልጧል። ከፍንዳታው በኋላ በአጥቂዎቹ በማሊ ኃይሎች መካከል ተኩስ መከፈቱን እማኞች አመልክተዋል። ለዚህ ጥቃት ኃላፊ ነኝ ያለ ወገን እስካሁን የለም። ከጥቂት ቀናት በፊት ጽንፈኛው እስላማዊ ታጣቂዎች ዋና ከተማዋ ባማኮ በሚገኘው የአፍሪካ ሀገሮች ግብረ ኃይል ዋና የጦር ሰፈር ላይ ጥቃት አድርሰው 6 ሰው መግደላቸውም ይታወሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ማውገዛቸውን በቃል አቀባያቸው በኩል የወጣው መግለጫ አመልክቷል። ማሊ በዚህ የአውሮፓውያኑ ሐምሌ መጨረሻ ፕሬዚዳንታዊ ምርጫ ለማካሄድ እየተዘጋጀች ባለችበት በአሁኑ ወቅት ሁከቱ እያየለ መምጣቱ እየተስተዋለ ነው።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠበቃ በነበሩበት ወቅት ስለነበራቸው ሚና የወንጀል ምርመራ ላይ ያሉት ማይክል ኮሃን ቅድሚያ ትኩረቴ የቤተሰቤና የአገሬ ደህንነት እንጂ ፕሬዚደንቱ አይደሉም ሲሉ ተናገሩ። የኒውዮርኩ ጠበቃ ኮሃን በአንድ ወቅት እኔ ለትራምፕ ደረቴን ለጥይት ሰጣለሁ ያሉ ሰው ናቸው። ልዩ አቃቤ ሕግ ሮበርት ሙለር በሚስተር ትራምፕ ፕሬዚደንታዊ ምርጫ ዘመቻ ወቅት የነበራቸውን ሚና እኚሁ ጠበቃ እየመረመሩ ሲሆን የኒውዮርክ አቃቢያን ሕግ ደግሞ ሌላ ምርመራ ከፍተውባቸዋል። ኮሃን ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ ከቀድሞ በማያሻማ መንገድ የተለየ አቋም ይዘው የተገኙት ከአቃቢ ሕጎች ጋር ለመተባበር ፈቃደኛ ለመሆናቸው ፍንጭ ሰጥተዋል። ምንጊዜም ቢሆን በቀዳሚነት ታማኝነቴ ለባለቤቴና ለልጆቼ ነው፣ ቤተሰቤንና ሀገሬን ነው የማስቀድመው ማለታቸው ተጠቅሷል። የ51 ዓመቱ ማይክል ኮሃን በዋይት ሀውስ ቤተ መንግስት ውስጥም ባይሆን እስከ ቅርብ ጊዜ ድረስ ለሚስተር ትራምፕ ጥብቅና ቆመው ቁልፍ ሚና የተጫወቱ ሰው እንደሆኑ ይታወቃል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአውሮፓ በሚገቡ መኪኖች ላይ የ20% ቀረጥ ለመጣል ያዙት ዛቻ የአሜሪካን ምጣኔ ሀብት ይጎዳል ሲል የአውሮፓ ህብረት አስጠነቀቀ። ባጸፋው እኛም $294 ቢሊዮን የአሜሪካ የውጭ ገበያ ላይ ቀረጥ እንድንጥል የሚጋብዝ ነው ሲልም ህብረቱ አስጠንቅቋል። የአውሮፓ ህብረት ለዩናይትድ ስቴትስ የንግድ ሚኒስቴር በላከው ባለ 10 ገጽ ደብዳቤ በአውሮፓ በተሰሩ መኪኖችና የመኪና መለዋጮች ላይ የጣላችሁት አዲስ ቀረጥ የማይገባ ከመሆኑም በተጨማሪ ምጣኔ ሀብታችሁን የሚጎዳ ነው ሲል አሳስቧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
ለኔ እንደ አንድ የፖለቲካ ተማሪ የማየው ምንድነው ይሄ ሰልፍ አንድ በኩል ድጋፍ ነው፣ ድጋፍ በሌላ በኩል ደግሞ ምናልባት አንዳንድ መቁነጥነጥ የሚፈልጉ አሁንም በእጃቸው መሳሪያ ያሉ ኃይሎች ካሉ ለእነሱም አደብ ግዙ የሚል መልእክት ነው እያሰማለ። አደብ ግዙ፣ ተረጋጉ እየተባለ ነው።
የአዲስ አበባ ዩኒቨርሲቲው የፍልስፍና መምህር ዶክተር ዳኛቸው አሰፋ ናቸው። በትላንቱ የባህር ዳር የድጋፍ ሰልፍ ዙሪያ ከሰጡት ትንታኔ የተወሰደ ነው። በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ከእንግዲህ ወዲያ በአማራነቱ አንገቱን የሚደፋ አይኖርም ሲሉ በቅርቡ ከእስር የተፈቱት ብርጋዴር ጀኔራል አሳምነው ጽጌ ተናገሩ። የተጀመረው ለውጥ እንዲቀጥልና ስር እንዲሰድም እታገላለሁ ብለዋል። በሌላ በኩል የወደፊቱ ለውጥ ሂደት መንገዱ በየት ነው የሚል ጥያቄ ያነሱም ነበሩ ይለናል ዘጋቢያችን መለስካቸው አማሃ ነው ከባህር ዳር ባጠናቀረው ተከታዩ ዘገባው።
ትናንት በግዙፉ የባህር ዳር ስቴዲየም ለአዲሱ ጠቅላይ ሚኒስትር ለዶክተር አብይ አህመድ እና ለተጀመረው የለውጥ ሂደት ድጋፍ በተካሄደው ታላቅ ትዕይንተ ህዝብ ላይ ንግግር ካደረጉት መካከል በቅርቡ ከእስር የተፈቱት ብርጋዴር ጄኔራል አሳምነው ጽጌና ወይዘሮ እማዋይሽ አለሙ ይገኙባቸዋል። ጄኔራሉ ለመፈታታቸው ዋነኛው ተጠሪ የኢትዮጵያ ህዝቦች መሆናቸውን ነበር የጠቆሙት። ወጣቶች፣ ሴቶች፣ ወንዶች፣ አዛውንቱ ሁሉም ዛሬ በዚያ መድረክ ለመቆም ይችን ቀን በጋራ እንድንጋራ፣ በአማራነታችን እንድንኮራ፣ በኢትዮጵያዊነታችን እንድንጸና በጽናት ለታገላችሁልን ሁሉ ምስጋናችንን እናቀርባለን ብለዋል። ጄኔራል አሳምነው ጨምረውም ይህንን ከእስር ነጻ ያወጣቸውን ትግል ለመደገፍና አስተዋጽኦ ለማድረግም መቁረጣቸውን ለተሰበሰበው ሕዝብ አስታውቀዋል።
አሁን የተጀመረው መልካም የሰላም የዲሞክራሲ እንዲህ በነጻነት ቆሞ የመናገር መብት በጅምሩ ስር እንዲሰድ እንታገላለን። ከአሁን በኋላ በአማራነቱ አንገቱ የሚደፋ በኢትዮጵያዊነቱ የሚያፍር ኢትዮጵያዊ አይኖርም። በየትኛውም አጋጣሚ ይህንን የኢትዮጵያ ሕዝብ አብዮት እውነተኛ ሕዝባዊ ለውጥ ለማደናጨፍ የሚሞክሩ ጥቅማቸው የተነካባቸው አልያ የሚነካባቸው ካሉ አብረን ለመታገል ዝግጁነታችን ለማረጋገጥ እንወዳለን። ኢትዮጵያዊ ለሁላችንም በቂ ናት። ኢትዮጵያ ስጠፋ ሁላችንም እንጠፋለን። ኢትዮጵያ ስትኖር ሁላችንም እንኖራለን።
ከጄኔራል አሳምነው ጽጌ ጋር በአንድ መዝገብ ተከሰው ተፈርዶባቸው በእስር የነበሩት ሌላዋ ተጋባዥ ወይዘሮ እማዋይሽ አለሙ ናቸው። ወይዘሮ እማዋይሽ በንግግራቸው የባህር ዳሩን የድጋፍ ሰልፍ አስተባባሪ ኮሚቴ ለይተው አመስግነዋል።
የባህር ዳር ኮሚቴ ልዩ የሚያደርገው ለዘጠኝ ዓመት በስር የቆየነውን ለዘጠኝ ዓመት የኢትዮጵያ ሕዝብ ድምፅ ይከበር ብለን በመጮኻችን በማታገላችን በስቃይ ላይ የቆየነውን ሌላም ዛሬ ትናንት የሚነገረው ሁሉ ትክክል ነው፣ እኛ ያለነው መንገድ እውነት ነው ከሚሉ ከመንግስት አካሎች ጋር በመጥራታቸው እናመሰግናችኋለን።
ወይዘሮ ማዋይሽ እስካሁን ያለውን የለውጥ ሂደት ቢያመሰግኑም ወደፊት ባለው መንገድ ግን ጥያቄ እንዳላቸው አልሸሸጉም።
ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይስ በነበረው ወይም ደግሞ በተቀደደልን ቦይልን ፈስ ነው?
ወይዘሮ ማዋይሽ ይህን ጥያቄ ሲያቀርቡ ከተሰበሰበው ህዝብ የተሰጣቸው ምላሽ የተሰማው ነው። በመድረክ ከነበሩት ባለስልጣናትም ሆነ ከሌሎች ምንም አይነት የተለየ ስሜት አልታየም። ይህ ትናንትን ለሚያውቅ አስገራሚ ይመስላል። ከዚያም የሚያስገርመው ግን አስቀድመው የተናገሩት ባለስልጣናት ኢትዮጵያውያን ከእንግዲህ ሀሳባቸውን አፍታተው ለመግለጽ ገደብ ሊጣልባቸው አይገባም ያሉትን በተግባርም ማሳየታቸው ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምሽቱን አብይ ርዕስ ነበር የሰማነው። መለስካቸውን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለው ስብስብ የውጭ ምንዛሪ ተአቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን ሰሞኑን አሳውቋል። የግብረ ኃይሉን አባል አቶ ፋሲካ ጌታነህን አዲሱ አበበ አነጋግሮ ተከታዩን አዘጋጅቷል።
በቅድሚያ አቶ አዲሱ ለተሰጠን እድል በጣም እናመሰግናለን። በጣም ትክክል ነው። በጁን 24 መግለጫ አውጥተናል እና የሬሚታንስ ተአቅቦ ዘመቻ ላልተወሰነ ጊዜ እንዲቋረጥ ውሳኔ ላይ ደርሰናል። ይህንንም ያደረግንበት ምክንያት በኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ጅማሮ ለዛ ያለንን በጎ ስሜትም ለመግለጽ ነው። ከዛ በተጨማሪ ኢትዮጵያ ውስጥ ያለውን የለውጥ ስሜት ወይም ደግሞ ጅማሮ ለውጥ መሰረት በማድረግ ህዝባችን ከፍተኛ ተስፋ ያደረገበት ሁኔታ ተከስቷል። ውጭ ያለው ዲያስፖራ በተለይም የሬሚታንስ ተአቅቦ ጥሪውን ተቀብሎ ተግባራዊ ሲያደርግ የነበረው የዲያስፖራ ማህበረሰብም በዛ የተስፋ ስሜት ውስጥ ስላለ ያንንም ታሳቢ በማድረግ ይሄንን ዘመቻ ላልተወሰነ ጊዜ ለማቋረጥ ውሳኔ ላይ ደርሰናል እና መነሻ ምክንያቱ ይሄ ነው ብዬ ለማለት
ግን ከዚህ ቀደም ለስድስት ወራት ያህል የተካሄደው የተአቅቦ ዘመቻ ውጤት አምጥቶላችኋል? ተፋሲክ፣
እኛ ይሄንን የምንገመግመው በሁለት መልክ ነው። አንደኛ እንደሚታወሰው አገሪቱ ውስጥ የነበረው የውጭ ምንዛሬ እጥረት በከፍተኛ ሁኔታ የተባባሰበት ሁኔታ እንደነበረ እናውቃለን። ይሄ እንግዲህ የተለያዩ ኢኮኖሚ ምክንያቶች ሊኖሩት ይችላል። ከዛ በተጨማሪ ግን እኛ ያደረግነው ጥረት ያንን የውጭ ምንዛሬ እጥረት በማባባስ የራሱን አስተዋጽኦ አድርጓል ብለን እናምናለን። ሌላው መገለጫው እንግዲህ ይህን ዘመቻ በምናደርግበት ጊዜ በስርዓቱም ላይ የስነ ልቦና ጫና እናሳርፋለን የሚል ዓላማም ይዘን ነበር የተነሳ ነው። ይሄ ሁሉም ሰው እንደሚያስታውሰው ጠቅላይ ሚኒስትሩ ከንግዱ ማህበረሰብ አባላት ጋር ተገናኝተው ባደረጉት ስብሰባ ላይ የዚህ የዘመቻው ጥያቄ ተነስቶ ለመወያ የበቃበት ሁኔታ አለና እነዚህንና ሌሎች ሁኔታዎችም በምንገመግምበት ጊዜ ዲያስፖራው በዚህ በሬሚታንስ ተአቅቦ ዘመቻ ያደረገው ጥረት የሚቻለውን ያህል ውጤት አምጥቷል ብለን ነው የምንገመግመው።
ማዕቀቡን ለጊዜው አቋርጣችኋል። ይሄን ደግሞ ያደረጋችሁት እንግዲህ በኢትዮጵያ አዲስ የለውጥ ጅማሮ ስለታየ ነው። ለአዲሱ ጠቅላይ ሚኒስትር ዶክተር አብይም እድል ለመስጠት ነው እና ምናልባት ለሳቸው በዚህ አጋጣሚ እናንተ እንደ መልእክት ወይም እንደ ማሳሰቢያ የምታሳልፉት ነገር አለ? ምን ትጠብቃላችሁ ከአዲሱ አመራር?
አመሰግናለሁ። ይሄ በጣም ጥሩ ጥያቄ ነው አቶ አዲሱ። ይሄን ለውጥ ጅማሮ በተመለከተ ሁለት ስጋቶች አሉን። አንደኛው ስጋት ይሄ የለውጥ እንቅስቃሴ ይቀለብሱ የሚችሉ ኃይሎች ይኖራሉ ብለን ሰጋለን። ይሄ የተለያዩ ምልክቶችን አይተናል። እነዚህ ቀልባሽ ኃይሎች ወይም አደናቃፊ ኃይሎች ይሄን የለውጥ ጭማሮ የሚያደናቅፉ ከሆነ ያው ትግሉ መቀጠል ስላለበት የሬሚታንስ አቅቦንም ተመልሰን እናያለን። ከዛ በተጨማሪ ደግሞ ዶክተር አብይ እስካሁን ያደረጉትን ነገር በበጎ ሁኔታ የምናየው ቢሆንም ይሄ የለውጥ ሂደት ወደ መሰረታዊ ለውጥ ነው የሚያመራው፣ ጥገናዊ ለውጥ ነው የሚያመራው ላይ የሚለውን ሮድ ማፕ ስላልተነገረን እርግጠኞች አይደለንም። እኛ ተስፋ የምናደርገው ወደ መሰረታዊ ለውጥ ሄዶ የህዝቡን የሀገርና የስልጣን ባለቤትነት ያረጋግጣል ብለን ነው የምናምነው። ያንን የማያደርግ ከሆነ አሁንም ወደ ትግል መመለሳችን አይቀርም። የኢትዮጵያ ህዝብ ችግር በዘላቂነት ሊፈታ የሚችለው መሰረታዊ ለውጥ ኢትዮጵያ ውስጥ ሲከሰት ነው ብለን እናምናለንና በዚህ በኩል ለዶክተር አብይ የምናስተላልፈው መልእክት ጅማሮ ጥሩ ነው፣ የሰጡን ተስፋ ጥሩ ነው። ነገር ግን ይሄ ሂደት ወደ መሰረታዊ ለውጥ ተሸጋግሮ ህዝቡን ያገሩና የስልጣኑ ባለቤት ማድረግ ይኖርበታል የሚል መልእክት ማስተላለፍ እንፈልጋለን።
ይሄ የኢኮኖሚ ጉዳይ መቼም ቀላል ነገር አይደለም። ባለፈው ጠቅላይ ሚኒስትሩ ከሳውዲ መንግስት ባለስልጣናት ጋር ተገናኝተው ለኢትዮጵያ መንግስት የገንዘብ ድጎማ እንደተደረገ እናቃለንና ቀላል አይደለም እና የናንተ እንቅስቃሴ ከኢኮኖሚ ጋር የተያያዘ ነው። ጠቅላይ ሚኒስትር አብይ ወዲህ ወደ ዋሽንግተን አካባቢ እንደሚመጡ ይነገራል። ምናልባት በዛ ጊዜ ዓለም አቀፍ የኢትዮጵያውያን ግብረ ኃይል እድል ያገኛል ለመገናኘት። ምናልባት ይሄንም ታወቅ ነገር ካለ
ይሄ ሁኔታ በተመለከተ እውነቱን ለመናገር እንደሚመጡ ሰምተናል። በእኛ የተነጋግረን ይወሰን ነው የለም። መነጋገርና በዚህ ሂደት ውስጥ ምንሳተፍ ከሆነ ያለንን ጥያቄ እና ወደፊት ሊኖሩ የሚችሉትን ሁኔታዎች እናነሳለን ብለን አምናለሁ። እስካሁን ባለው ሁኔታ ግን በእኛ ማንንም ኮንታክት አላደረግንም። ወር ተነጋግረንም ምን አይነት ሮል እንጫወት እንችላለን የሚለውንም አልወሰንበትም። ማለት
ማንኛቸው እንደሆኑ በዋናነት ያሉት አላውቅም፣ ግን ለዶክተር አብይ አቀባበል መሰናዶ የሚያደርጉ 2-3 ስብስቦች እንዳሉ ይታወቃል። እነዛ አንዳቸውን እንግዲህ እናንተ ለመገናኘት እድል አላገኛችሁም ወይ ወይንም ይሄ መረጃ የላችሁም ወይ ማለቴ ነው?
መረጃው አለን። እነማንም እንደሚያዘጋጁ እዛ ውስጥ የሚሳተፉ ሰዎችም ጋር የተወሰነ የተገናኘንበት ሁኔታ አለ። ግን እኛ ቀርበን ይህን ሁኔታ እናስረዳለን ጠቅላይ ሚኒስትሩ ጋር እንገናኛለን የሚለውን እንደ ግሩፕ ምንድነው ተሰባስበን የወሰንበት ሁኔታ የለም። ወደፊት የምናየው ይሆናል አስፈላጊ ሆኖ ከተገኘ።
እንደው በመጨረሻ አሁን ይሄንን ለጊዜው ማዕቀቡን በማንሳታችሁ ያገኛችሁት አስተያየት አለ? ይሄ በመሆኑ ጥሩ ነው፣ እኛም እንደ ልብ ዘመድ እንረዳለን የመሳሰል አስተያየት?
ትክክል። ይሄን ነገር ብዙ ጊዜ ከዚህ በፊትም ተነስቶ መልስ የሰጠንበት ሁኔታ ነው። በአብዛኛው ያገኘነው ምላሽ በጎ ምላሽ ነው። ምክንያቱም አቶ አዲሱ አንተም ሆን ከአድማጮች እንደሚረዱት በማንኛውም የትግል ሂደት ውስጥ የዋጋ መከፈል ይኖርበታል። አሁን የታየው ኢትዮጵያ ውስጥ የታየው ለውጥ ዋጋ ሳይከፈልበት በግለሰቦች ፍላጎት የመጣ አይደለም። በርካታ የኢትዮጵያ ውድ ልጆች ህይወታቸውን የገበሩበት ለውጥ ነው። ይሄ ለውጥ ወደፊት ይሄዳል ብለን ተስፋ እናደርጋለን። በሬሚታንስ ታቅቦ ዘመቻው ዲያስፖራው በተወሰነ ደረጃ ገንዘብ በመቀነስ ወር ባለመላኩ የተወሰነ ጉዳት የደረሰባቸው ሰዎች ሊኖሩ እንችላለን። ይሄ ግን የትግሉ የመስዋዕትነት አካል ስለሆነ ከዛ አኳያ መታየት አለበት። ከዛ ውጭ ግን በጣም በርካታ ያገኘናቸው ፊድባኮች በወቅቱ በተለይ የኢትዮጵያ ህዝብ በአፈና ውስጥ ስለነበረ ይሄ ትግል መደረጉና የዲያስፖራውን አቅም ማሳየቱ በጎ እርምጃ ነው የሚል በጎ ምላሽ ነው ያገኘ ነው።
በጣም አመሰግናለሁ አቶ ፋሲካ ጌታነህ፣ የዓለም አቀፍ ኢትዮጵያውያን የጋራ ግብረ ኃይል አባል። ወደፊት ደግሞ እንግዲህ የኢትዮጵያ ሁኔታ ተከታትላችሁ የምትወስዱትን እርምጃ እንከታተላለን፣ ያንንም ለአድማጭ እናደርሳለን። ለአሁኑ እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አቶ አዲሱ።
ወደ ቀጣዩ ዘገባ ስናልፍ በዩናይትድ ስቴትስ በብዙ ሺዎች የተቆጠሩ ሰዎች በሀገሪቱ ድንበር ላይ ልጆችን ከቤተሰቦቻቸው የሚነጥለውን የትራምፕ አስተዳደር ፖሊሲ በመቃወም ባለፈው ቅዳሜ ሰልፍ አካሂደዋል። ትልቁ ተቃውሞ ዋሽንግተን ዲሲ ውስጥ በዋይት ሀውስ ቤተ መንግስት ፊት ለፊት የተካሄደው እንደነበረ ዘጋቢያችን ጂል ክሬግ ገልጻለች። አዳነች ፍሳዬ ዘገባውን ታቀርባለች።
በዩናይትድ ስቴትስ ከተሞች ዙሪያ የተሰለፉት ሰዎች ቤተሰቦች መነጣጠል የለባቸውም በሚል መሪ ቃል ነበር ተቃውሞውን ያሰሙት። ህገወጥ በሆነ መንገድ ወደ ሀገሪቱ የሚገቡትን ሰዎች በወንጀል እንዲከሰሱ የሚያዘው የትራምፕ አስተዳደር ፖሊሲ እንዲቆም ጠይቀዋል። ብሩስ ጆንሰን የተባሉ የኦሃዮ ነዋሪ ዩናይትድ ስቴትስ የፍልሰተኞች ሀገር ናት ብለዋል።
እኛ የፍልሰተኞች ሀገር ነን፣ ምን ጊዜም እንደዛ ነን። አሁን ታዲያ ፍልሰት እንደመጥፎ ነገር ተደርጎ መታየቱ አስደምሞኛል።
ባለፈው ሚያዝያ ወር ተግባር ላይ በዋለው ፖሊሲ መሰረት ከ2000 በላይ የሚሆኑ ልጆች ከቤተሰቦቻቸው እንዲነጠሉ ተደርጓል። ህዝቡ ከፍተኛ ተቃውሞ በማሰማቱ ከ13 ቀናት በፊት ቤተሰብ የመነጣጠሉን ፖሊሲ አቁመዋል። አንድ የፌዴራል ዳኛ ባለስልጣኖች ፍልሰተኛ ቤተሰቦችን ከህፃናት ልጆቻቸው ነጥለው የማሰሩን ተግባር እንዲያቆሙ፣ የተነጠሉትን ልጆች በተወሰነ ጊዜ ገደብ ውስጥ ከቤተሰቦቻቸው ጋር እንዲገናኙ እንዲያደርጉ በይነዋል። የተቃውሞ ሰልፈኞቹ ካነሷቸው ጥያቄዎች መካከል አንዱ ይህ ነበር። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ጄፍ ሴሽንስ ህገወጥ በሆነ መንገድ ወደ ሀገሪቱ የሚገቡትን ሰዎች ለፍርድ ለማቅረብ የሚያስገድድ ሁኔታ በደቡብ ምዕራብ የሀገሪቱ ድንበር መፈጠሩ ነው ብለዋል። አንዳንድ የትራምፕን ፖሊሲ የሚቃወሙ ሰዎች ፖለቲከኞችና ሌሎች ባለስልጣኖች ዘመዶቻቸው ፈልሰው የገቡ ሊሆኑ እንደሚችሉ አምነው መቀበል አለባቸው ብለዋል። ሊንዳ ማርክስ ካትስ የተባሉ የኒውዮርክ ከተማ ነዋሪ አብራርተዋል።
ያለፈውን የፍልሰት ታሪካቸውን መለስ ብለው በማየት የቆሙበትን ትከሻ ማሰብ አለባቸው ላለሁ። ይህን ካደረጉ አመለካከታቸው ሊለወጥ ይችላል።
በኒውዮርክ፣ በሎስ አንጀለስ፣ በሂውስተን፣ በቺካጎና በሀገሪቱ ዙሪያ ባሉት ሌሎች ከተሞች የተቃውሞ ሰልፎች ተካሂደዋል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር በገለጸው መሰረት 2047 ልጆች አሁንም ከወላጆቻቸው እንደተነጠሉ ናቸው። ከ500 በላይ የሚሆኑ ልጆች ከቤተሰቦቻቸው ጋር መገናኘታቸውን ባለስልጣኖች ተናግረዋል። የትራምፕ አስተዳደር ባለስልጣኖች ከወላጆቻቸው የተነጠሉት ልጆች የት እንዳሉ እናውቃለን በማለት በተደጋጋሚ ተናግረዋል። ጠበቆችና ለፍልሰተኞቹ የሚማጉት ሰዎች ግን የተነጠሉት ልጆች ያሉበት በውል አይታወቅም ይላሉ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን።
ወደ ሁለተኛው አጋማሽ ስርጭታችን የምንዘልቀው ቀደም ብለን ያሰማናችሁና ሌሎች ደረሱን አዳዲስ ርዕሰ ወሬዎች ይዘን ነው።
የኢትዮጵያና የኤርትራ መሪዎች ለሁለት አስርት ዓመታት የዘለቀውን አለመግባባት አስወግደው በአዲስ አቅጣጫ ለመጓዝ የደረሱበትን ውሳኔ የአፍሪካ ሕብረት አጽድቋል። ሁለቱ ሀገሮች በአጨቃጫቂው ድንበራቸው ምክንያት እንደ አውሮፓውያን አቆጣጠር በ1998 ጦርነት ካካሄዱ ወዲህ ለመጀመሪያ ጊዜ ከፍተኛ የኤርትራ ልዑካን ቡድን ባለፈው ሳምንት አዲስ አበባ መጎብኘቱ የሚታወስ ነው። ከጦርነቱ በኋላ የሁለቱም መንግስታት ዲፕሎማሲያዊ ግንኙነቶችም ተቋርጠው እንደቆዩ አይዘነጋም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ሲናገሩ ከዚህ ቀደም የተደረሱ የሰላም ስምምነቶችን በሙሉ አከብራለሁ ብለዋል። የወቅቱ የአፍሪካ ህብረት ሊቀመንበርና የሩዋንዳ ፕሬዚደንት ፖል ካጋሜ ይህንኑ አስመልክተው ሲናገሩ ግንኙነቶችን ለማሻሻል በኢትዮጵያና በኤርትራ መሪዎች በተወሰዱ እርምጃዎች ከልብ ተደስተናል ብለዋል። የሩዋንዳው ፕሬዚደንት ትናንት ይህን አስተያየት የሰጡት ሞሪቴኒያ ላይ በተካሄደው 31ኛው የአፍሪካ መሪዎች መደበኛ ስብሰባ ላይ ነው። የአፍሪካ ህብረት የማያወላውል ድጋፍ አላችሁ ሲሉም ፖል ካጋሜ ለኢትዮጵያና ለኤርትራ መሪዎች ቃል ገብተዋል።
ቆንጅት ታየን ለርዕሰ ወሬዎቹ አመሰግናለሁ። አድማጮች ለዚህ ክፍል ቀዳሚ ወደ ሆነው ሁለተኛውን አጋማሽ ጀምረናል። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ29 ነው የሚያመለክተው። ቀዳሚ ሆነው ቅንብር ቀደም ብለን ያስተዋወቅ ነው ትንታኔ ነው። የትናንትናው የባህር ዳር የድጋፍ ሰልፍ የብአዴን ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ሐሳባቸውን ለመጀመሪያ ጊዜ በግልጽና በዝርዝር ያሳወቁበት፣ የአማራ ክልል ፕሬዝዳንትም መልእክቶቻቸውን በቀጥታ ለሕዝብ እንዲደርስ ያደረጉበት መድረክ ነበር ሲሉ የአዲስ አበባ ዩኒቨርሲቲው ፍልስፍና መምህር ዶክተር ዳኛቸው አሰፋ ለአሜሪካ ድምጽ ተናግረዋል። አሁኑ የኢትዮጵያ መሪዎች የለውጥ አያያዝ ከስታሊናዊው የኃይል አማራጭ ይልቅ የማህተመ ጋንዲን የፍቅር መንገድ የተከተለ መሆኑ ለወደፊቱ የኢትዮጵያ አዲስ ተስፋን የሚሰንቅ ነው ብለዋል። አድማጮች፣ ትንታኔው የተሰናዳ ነው፣ ቆየት ብለን እናቀርባለን። አሁን ወደ ስፖርት ነው የምናመራው። የዓለም ዋንጫ
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ያበደው የዘንድሮው 21ኛው የዓለም እግር ኳስ ዋንጫ ውድድር ይሆናል ተብሎ የተጠበቀውን ሳይሆን ያልታሰበውን እያስተናገደ ቀጥሏል። በጥሎ ማለፉ የዛሬውን ሜክሲኮን ጨምሮ አራቱ ሀያላን ማለትም አርጀንቲና፣ ፖርቱጋልና ስፔን ከውድድሩ ውጪ ሆነዋል። አሁን በመጫወት ላይ ያሉት ቤልጅየምና ጃፓን ናቸው። ገዛኸኝ ጽዮን መስቀል ከአዲስ አበባ አስተያየት ይዟል። አዲሱ አበበ ከዳላስ ቴክሳስ፣ ዓለም ፍስሐ ከመቀሌ አጫጭር ዘገባዎች አሏቸው። አብራችሁን ቆዩ። በዓለም ደረጃዋ ሰባኛ ላይ የሚገኘው ሩሲያ በአስረኛ ደረጃ ላይ የሚገኘውን የስፔን ቡድን ከውድድሩ አስወጥታለች። በዚህም በዓለም እግር ኳስ ዋንጫ ታሪክ ሦስተኛዋ ሆናለች። ያስተናጋጇ ሀገር ሕዝብ በዚህ ያልተጠበቀ ድል ከትላንት ጀምሮ በየጎዳናውና በየመዝናኛው ስፍራ ደስታውን እየገለጸ ይገኛል። ፈንጠዝያው አሁንም ቀጥሏል። በጀርመን ማለትም በወቅቱ ሻምፒዮን ጀርመን ለጥሎ ማለፍ እንኳ ሳይደርስ መባረር፣ በዚያኛው በኩል ደግሞ ያደረሰው ሐዘን አሁንም እንዳለ ነው። ሌላው በዘንድሮው የዓለም ዋንጫ የደረሰ አስገራሚ ክስተት ሆኖ አልፏል። የዛሬ ተጋጣሚዎች ግዙፎቹ ብራዚልና ሜክሲኮ የተገናኙት ሳማራ ስታዲየም ላይ ነበረ። ሳማራን ከኛይቱ የአፋር ከተማ ከሰመራ ጋር እንዳላምታታ የስም መቀራረብ ነው። የሩሲያው ሳማራ ስታዲየም በሀገሪቱ ደቡባዊ ግዛት ከቮልጋ ወንዝ አቅራቢያ ይገኛል። ያማረው የቴክኖሎጂ ሕንፃ እስከ 60,000 ተመልካች ይይዛል። በተሸናፊው የስፔን ቡድን ውስጥ መረበሽ ተፈጥሯል። በ2010 የዓለም ዋንጫ ፍጻሜ ላይ የማሸነፊያዋን ጎል ያገባው አንድሬስ ኢኔስታ ከዓለም አቀፉ እግር ኳስ ውድድር ራሱን ማግለሉን ያስታወቀው ቲሙ በሩሲያ መሸነፉን ተከትሎ ነው። ለሩሲያ በአሸናፊነት መውጣት ቁልፍ ሚናውን የተጫወተው ግብ ጠባቂው ኢጎር አኪንፊቭ ነው። ሩሲያ የፊታችን ቅዳሜ በሩብ ፍጻሜው ሶቺ ላይ ክሮኤሽያን ትገጥማለች። ቀላል ጨዋታ አይሆንም። ነገ የስዊድንና ስዊዘርላንድ ጨዋታ ይጠበቃል። አሁን ቅርብ ጊዜ ባበቃው የብራዚልና ሜክሲኮ ጨዋታ ብራዚል 2-0 አሸንፋ ወደ ሩብ ፍጻሜው አልፋለች። በቅድሚያ ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ። የዘንድሮውን የዓለም እግር ኳስ ዋንጫ በተመለከተ አስተያየት ይዟል።
ከጨዋታዎቹ አብዛኛዎቹን የተመለከተ መሆኑን የገለጸልኝ የቅዱስ ጊዮርጊሱ ምክትል አሰልጣኝ ፋሲል ተካልኝ በዓለም ዋንጫ ዙሪያ አነጋግሬዋለሁ። ዋንጫውን በአብዛኛው ብራዚል ካልሆነም ቤልጅየምን ለዋንጫ እጭቷቸዋል።
ከሌላው ጊዜ በተለየ በጣም ኢንተረስቲንግ የሆነ የዓለም ዋንጫ ነው ብዬ ነው የማስበው። በጣም ቡድኖች በጣም በየጨዋታው መፎካከር ችለዋል። አንዳንድ ጊዜ ትልቁን ቡድን ከመካከለኛው መለየት በማይቻልበት ሁኔታ ጨዋታዎች ሲደረጉ ነው እና በጣም ለእኔ አስደሳች የዓለም ዋንጫ ነው ብዬ ነው የማስበው። አስገራሚው ነገር ያው በዓለም ዋንጫ ሁልጊዜ ትልልቅ ቡድኖች ይገመታሉ፣ ዋንጫ ይወስዳሉ እየተባለ እና ያን ግን በዘንድሮ የዓለም ዋንጫ ለማየት አስገርሞኛል። ለምን ከአሁኑ እንኳን ትልልቅ የምንላቸው ቡድኖች ወይም ደግሞ ለዋንጫው ከተገመቱት ቡድኖች ከግማሽ በላይ የሚሆኑት ከውድድሩ ወጥተዋል እና ያ አንዱ አስደናቂ ነው። ሁለተኛ እንደ አሰልጣኝ ያየሁት ቡድኖች በጣም ታክቲክ ላይ በጣም እንደለፉና እንደሰሩ የሚያሳይ ዓለም ዋንጫ ነው። አሁን በዓለም ዋንጫ መገመት እያስቸገረ ነው። ሁለት ዋንጫ የወሰዱት ተፎካካሪዎች አርጀንቲናና ጀርመን ከውድድር ወጥተዋል እና ብራዚል ለሁለተኛ ጊዜ በታሪክ የማስቀረት እድል አለው። አለዚያም ደግሞ ሌላ አዳዲስ ሻምፒዮኖችን ልናይ እንችላለን። እንደ ቤልጅየም ያለ ጠንካራ ቡድን ዋንጫውን የመውሰድ እድል አለው ብዬ አስባለሁ። ፈረንሳይ እስከ ጥንካሬዋ እስካሁን አለች እና ከእነዚህ ቡድኖች እድሉን እሰጣለሁ ዋንጫ ይወስዳል ብዬ።
አመሰግናለሁ ፋሲል።
ገዛኸኝ ጽዮን መስቀል ነበር። አመሰግናለሁ። ከሞስኩ ወደ ዳላስ ቴክሳስ እንምጣ። የኢትዮጵያ እግር ኳስ ፌዴሬሽን በሰሜን አሜሪካ አመታዊውን የስፖርትና ባህል ዝግጅት ትላንት ማታ ጀምሯል። አዲሱ አበበ በስፍራው ይገኛል።
ምንም እንኳ ውድድሮች ወይም ግጥሚያዎች ቀደም ብለው የተካሄዱ ቢሆንም የተለመደው የመክፈቻ ስነ ስርዓት የተጀመረው ግን 7 ያህል ግጥሚያዎች ከተካሄዱ በኋላ ወደ አመሻሹ ላይ ነበር። ያኔ ነው አዲሱ የፌዴሬሽኑ ፕሬዝዳንት አቶ አብይ ኑሩልኝ ወደ 10,000 የሚገመተውን ህዝብ ውድ ኢትዮጵያውያንና የኢትዮጵያ ወዳጆች በማለት እንኳን ደህና መጣችሁ ያለው። የዘንድሮ በዓላችን ኢትዮጵያውያን እጅግ ደስ በሚል ስሜት ውስጥ ባሉበት ሰዓት የሚከበር በመሆኑ ሁላችሁም ላይ ልዩ ግምት እንደሚነበብ ከየገጻችሁ ላይ ደስታ እንደሚታይ ለመረዳት አዳግትም ያለው አቶ አብይ 35 ዓመታት ጉዟችን የተሳካ የሆነው በእናንተ በውድ ኢትዮጵያውያን ያላሰለሰ ድጋፍ ስለሆነ በተጫዋቾቻችንና በአመራሩ አባላት ስም ከፍ ያለ ምስጋና እንዳቀርብላችሁ ፍቀዱልኝ ብሏል። አቶ አብይ እንደተቀሰው የዘንድሮ የክብር እንግዶች 3 ናቸው። ኢትዮጵያን በኦሎምፒክ ሜዳ 3 ጊዜ ስሟን ያስጠራው ሻምበል አየለ መሐመድ ቦክሰኛው፣ በተለይ የመካከለኛው አፍሪካ ዋንጫ ኢትዮጵያ ባለድል እንድትሆን ያስቻለው አሰልጣኝ አባይነህ ደስታ እና ለፕሬስ ነጻነት መስዋዕትነት ከፍሎ ከእስር የተለቀቀው ጋዜጠኛ እስክንድር ነጋ ናቸው። የሁሉም እንግዶች የጋዜጠኛ እስክንድር ነጋ ስም ሲጠራ ለማቋረጥ አስቸጋሪ የነበረ ረጅም የጭብጨባና የሆታ ድምጽ ተስተጋብቷል። እኔም አጋጣሚውን አግኝቼ እስክንድርን እንኳን ደስ ያለህ በማለት ስሜቱን እንዲያካፍለኝ ጠይቄው ነበር።
የእግር ኳስ ሜዳ ብቻ አይደለም፣ የሰላም ሜዳ ነው፣ የፍቅር ሜዳ ነው፣ የወንድማማችነት ሜዳ ነው፣ የቅርሳባይነት ሜዳ ነው፣ የኢትዮጵያዊነት ከሁሉም በላይ ደግሞ የኢትዮጵያዊነት መንፈስ ያለበት ሜዳ ነው። ስለዚህ እዚህ ሜዳ ላይ በመገኘቱ ከፍተኛ ኩራትና ደስታ ነው የሚሰማኝ።
የፍቅር ቀን፣ የአንድነት ቀን፣ የኢትዮጵያዊነት ቀን ጀምር እንጂ የስፖርት በዓል ብቻ አይደለም ነው ያለው እስክንድር። አዎ ትናንት ማታ በመክፈቻው በዓል ላይ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊክ፣ የኢትዮጵያ ፕሮቴስታንት፣ የኢትዮጵያ እስልምና እምነት ተከታይ አባቶች፣ መምህራን ከፍ ባለ ድምጽ እጅ ለእጅ ተያይዘው ኢትዮጵያዊነታቸውን ለሕዝብ ስታዲየም ውስጥ አሳይተዋል። ከአፍሪካ የብሩንዲ የባህል ተጫዋቾች ከኢትዮጵያውያን ጋራ በሜዳው ላይ ተደምረዋል። የኤርትራ ሰንደቅ ዓላማ ከኢትዮጵያው አረንጓዴ ቢጫ ቀይ ሰንደቅ ዓላማ ጋር ሲውለበለብ ታይቷል። ፍቅርን፣ አንድነትን የሚያሳዩ ብዙ ነገሮች ተደማምረው የታዩበት ምሽት ነበር።
አዲሱ አበበን አመሰግናለሁ። ወደ መቀሌ ኢትዮጵያ ሄደን ይሆናል የምሽቱን ዝግጅት የምናበቃው። የአፍሪካ ዩኒቨርሲቲዎች መካከል የሚካሄደው ዓመታዊ የስፖርት ውድድር ትላንት በመቀሌ መጀመሩን ዘጋቢያችን ዓለም ፍስሐ በቀጣዩ አጠር ያለ ሪፖርቱ ገልጿል።
ዘጠነኛው ዙር የአፍሪካ ዩኒቨርሲቲዎች የስፖርት ውድድር ትናንትና እሁድ ሰኔ 23 2010 ዓ.ም በመቀሌ ከተማ ትግራይ ስታዲየም በደማቅ ሁኔታ ተከፈተ። አንደኛ ዙር በጋና፣ ሁለተኛ በኬንያ፣ ሶስተኛው በናይጄሪያ፣ አራተኛው በደቡብ አፍሪካ፣ አምስተኛው በኡጋንዳ፣ ስድስተኛው በናሚቢያ፣ ሰባተኛው በኬንያ፣ ስምንተኛው በደቡብ አፍሪካ ሲካሄድ ዘጠነኛው የአፍሪካ ዩኒቨርሲቲዎች ስፖርት ውድድር ደግሞ በኢትዮጵያ በትግራይ መስተዳድር በመቀለ ከተማ እየተካሄደ ነው። መቀለ ዩኒቨርሲቲ ያዘጋጀው የከፍተኛ ተቋማት ትምህርት ዘጠነኛው የስፖርት ውድድር በ10 አይነት የስፖርት ዘርፍ የሚካሄድና ከ18 አገሮች የመጡ የ57 ዩኒቨርሲቲዎች የሚሳተፉበት ውድድር ነው። በዚህ ውድድር 980 የሚደርሱ ስፖርተኞች እንደሚሳተፉ ታውቋል። በመክፈቻው ስነ ስርዓት የሚመለከታቸው የፌዴራልና የክልል አመራሮች፣ የስፖርት ቤተሰቦች በተገኙበት በደማቅ ሁኔታ ተጀምረዋል። በመክፈቻው ስነ ስርዓት ከአፍሪካ ከፌዴራልና ከክልል ጥሪ የተደረገላቸው እንግዶች ተገኝተዋል። ውድድሩ ለ6 ቀናት እንደሚቆይ ይታወቃል። በመጨረሻው የኢትዮጵያ መዝሙር በማጀብ የኢትዮጵያ ሰንደቅ ዓላማና የክልል ባንዲራ በመስቀል የመክፈቻው ስነ ስርዓት ተጠናቀዋል።
ገዛኸኝ ጽዮን መስቀል ከአዲስ አበባ፣ አዲሱ አበበ ከዳላስ ቴክሳስ፣ ዓለም ፍስሐ ከመቀሌ ሁላችሁን በማመስገን የምሽቱን ስፖርት ፕሮግራም አጠቃልላለሁ። ሳምንት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
እኛም ሰለሞን ክፍሌንና የስፖርት ባልደረቦችን በሙሉ እናመሰግናለን። አድማጮች፣ አሁን ቀደም ብዬ ወደ አስተዋወቅኩት የትንታኔ ዝግጅት ነው የምናመራው። የትናንትናው የባህር ዳር የድጋፍ ሰልፍ የብአዴን ሊቀመንበርና ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ሐሳባቸውን ለመጀመሪያ ጊዜ በግልጽና በዝርዝር ያሳወቁበት፣ የአማራው ክልል ፕሬዝዳንትም መልእክቶቻቸውን በቀጥታ ለሕዝብ እንዲደርስ ያደረጉበት መድረክ ነበር ሲሉ የአዲስ አበባ ዩኒቨርሲቲው የፍልስፍና መምህር ዶክተር ዳኛቸው አሰፋ ለአሜሪካ ድምጽ በሰጡት አስተያየት ገልጠዋል። የአሁኑ የኢትዮጵያ መሪዎች የለውጥ አያያዝ ከስታሊናዊው የኃይል አማራጭ ይልቅ የማህተመ ጋንዲን የፍቅር መንገድ የተከተለ ነው፣ ለወደፊቱ ኢትዮጵያ አዲስ ተስፋን የሚሰንቅ ነው ብለዋል። ሰለሞን አባተ ነው ትናንት ማምሻውን ወደ ደሴ ስልክ ደውሎ ያገኛቸው። ለስልኩ ድምጽ ጥራት መጓደል አድማጮች በቅድሚያ ይቅርታ እንጠይቃለን። አሁን ወደ ዝግጅቱ።
አሜሪካን ብዙ አመት ቆይቻለሁ። እዚህ መጥቼ አንድ 7 አመት አስተማርኩ። ከዛ ተባረርኩ። አሁን ደግሞ በትልቅ ህዝብ እንቅስቃሴ ደግሞ እና በአንዳንድ ሰዎች እርዳታ ወደ ዩኒቨርሲቲ ወዳጄ ዶክተር መራራ ጋር ተመልሰናል። ላለው ነገር
እንኳን ደስ ያላችሁ፣ እንኳን በሰላም ተመለሳችሁ። ብዙ ሰው ነው ደስታውን እየገለጸ ያለ። እንግዲህ ዶክተር ዳኛቸው በዚህ ስርዓት ውስጥ በበጎም በክፉም ማዕከል ላይ ካሉ ሰዎች እርሶ አንዱ ኖት እና ለመሆኑ ሰሞኑን እየተደረጉ ያሉ ሰልፎችን፣ የህዝብ መነቃቃትን፣ የህዝብ መነሳሳትን፣ ባህር ዳር ላይ ተደርጎ የነበረውን ሰልፍ፣ የህዝቡን ቀልብና ስሜት እንዴት ነው የሚገነዘቡት እርስዎ?
እንዳልከው ትልቅ በጣም ትልቅ የሆነ የህዝብ ድጋፍ ነው ባህር ዳር ያየ ነው። ትልልቅ ንግግሮችን ተካሂደዋል። በአቶ ገድም ሆነ በቫይስ ሚኒስትሩ
በአቶ ደመቀ መኮንን
እና አዎ፣ በጣም የሚገርም ነው። አቶ ደመቀ ምናልባት ለመጀመሪያ ጊዜ በፊት ለፊት ወጥተው የሚገርም አይነት ዲስኮርስ ንግግር ነው ያቀረቡት። ከህዝቡ ጋር በደንብ ከኔክት አድርገዋል። እኛ በሬዲዮ ነበር የሚሰማቸው ወደዚህ በሚደርስ ሲመጣ አቶ ቅድም የሚያስጀምር ንግግር ነው ያደረጉት። አሁን ምንድን ነው እያየን ያለ ነው? የቅቡልነቱ ጥያቄ ክፍተት እየተሞላ ነው። ህዝብ ቅቡልነቱን እየሰጠ ነው። ለእኔ እንደ አንድ የፖለቲካ ተማሪ የማየው ምንድን ነው ይህን ሰልፍ በአንድ በኩል ድጋፍ ነው፣ ስሙም ድጋፍ ነው። በሌላ በኩል ደግሞ ምናልባት አንዳንድ መቁነጥነጥ የሚፈልጉ አሁንም በእጃቸው መሳሪያ ያሉ ሀይሎች ካሉ ለእነሱም አደብ ግዙ የሚል መልእክት ህዝብ እያሰማለ አደብ ግዙ ነው ተረጋጉ እየተባለ ነው።
ዶክተር ዳኛቸው ይሄ መነሳሳት መቼም ከነበረው ሁኔታ ካለፈው በተለይ ደግሞ የሰብአዊ መብቶችን አያያዝ በሰዎች በዜጎች መካከል ያለ ግንኙነትን በአንድ ህዝብና በሌላ ህዝብ መካከል ያለ ግንኙነትን ኢትዮጵያዊነትን በሚመለከት ከነበረው ሁኔታ የመለወጡ አዝማሚያ የፈጠረው መነቃቃትና ተነሳሽነት ነው። ብዙ የሚጠብቅ ይመስላል ከዚህ አዲስ አመራር ሰው ወጣቱ እና በእውነት ይሄ የሚጠበቅ ነገር በአጭር ጊዜ ውስጥ የሚጨበጥ ይመስልዎታል?
እንግዲህ እንደምታውቀው ነው ፖለቲካ ሂደት ትንሽ ጊዜም ይፈልጋል። ዋናው ግን ምንድን ነው? ህዝቡ ያጣው ለምሳሌ ኢትዮጵያዊነት መልሶ አግኝቷል። ሁለተኛ ምንድን ነው? ይህ እንቅስቃሴ ከፍኖ የነበረ ሀይል፣ በጣም የተደፋ ሀይል፣ በተወሰኑ ፕሬዳቶሪ ኤሊቶች በአንድ በኩል ሲመዘበር የነበረ ህዝብ፣ በሌላ በኩል የፖለቲካ ሞኖፖሊ ይዘው ሲገዛው ነበሩ ሀይሎች አሁን በጣም ከባድ ፕሬሽር ላይ የወደቁበት ነው። አሁን ያው እንግዲህ ዋናው የኮንሶሊዴ ወይም መጀመሪያ አንድ ቦታ ላይ መደረስ አለበት። አሁን አዲስ መንግስት ነው ኦልሞስት ያለን እና ወደፊት ግን ብዙ ችግር ያለበት ሀገር ነው እና ብዙ ድካም ያስፈልጋል። በተለይ ለዚህችን ስትመጣው 2 አመት ወሳኝ የሆነ ትግል ጊዜ ነው የሚሆነው። ጠቅላይ ሚኒስትሩ ለሚደግፏቸው ሀይል ህዝቡ በጣም ይጠብቃል ነው እና ግን የሞራል እንትኑ ከፍ ያለ ነው። የኢትዮጵያዊነት ስሜቱ ከፍ ያለ ነው። የዜግነት ስሜቱ ከፍ ወደዛ መሄዳችን በጣም ሀይል ነው ላሉ ጥሩ ነው።
ሌላው መሪዎቹ ደጋግመው የሚናገሩት ነገር አለ። ከጠቅላይ ሚኒስትሩ ጀምሮ በአንድ ህዝብና በሌላ ህዝብ መካከል ያለ ግንኙነት፣ በሀገሪቱ ውስጥ ያለ የዚህ የመግባባት ስሜት፣ የፍቅርና የይቅርታ ስሜት፣ ድርጅትን ከህዝብ ለይቶ የማየት ስሜት፣ እንዲህ አይነት መልእክቶች በተደጋጋሚ እየተወተወቱ እየተላለፉ ነው ያሉ። አንደኛ ለምንድን ነው እንዲህ አተኩረው እነዚህ መሪዎች ይህን ሁኔታ የሚናገሩት? ሁለተኛ ህዝቡ ሲገነዘባሉ የመልእክታቸውን?
በጣም ጥሩ ጥያቄ ነው። በጣም ጥሩ። ግን በአፍሪካ ውስጥ አሸንፎ የወጣ ሀይል ሁልጊዜ ነው የሚኖረው። አንደኛው የስታሊን መንገድ ነው ይችላል። ሁለተኛው ደግሞ የጋንዲ አይነት መንገድ። የስታሊን መንገድ የሚለው ግልጽ ነው። ያቆሰለን ቀብሮ ለማዳ ለማድረግ አስሞክር ግን ያለው ነው። ጋንዲ ደግሞ ያቆሰለን ከበሩ በይቅርታ መንፈስ አካት አብረን መስራት ሞክር ሪኮንሲሊዬሽን ምናምን ይካሄድ የሚል ነው። ኔልሰን ማንዴላ ሲሊሰርኪንግም እናንተ ሀገር የሰበኩ ይሄ እኮ በጎ ነው። በጣም ይሄ በጎ ነው። በቃ የእርቅ መንፈስ ነው የተጠራ ያለው አንዱን ወገን ለመበደል እና አንድኛውን ወገን ለመጉዳት ወይም ደግሞ ሌላውን ለማስደሰት የመጣ ነገር አይደለም። ይሄ መንፈስ ጥሩ ይመስለኛል። አንድ የጎደለን ነገር ይሄ ነው እና በይቅርታ መንፈስ እሱ እንደ አዲስ እንጀምር እያሉ ነው ጠቅላይ ሚኒስትሩ ራይት። እና ሌሎቹም ተከትለዋል። ሁላችንም ኢትዮጵያውያን ነን እና ሁላችንም በእኩልነት በዲሞክራሲ ፍትሐዊ በሆነ ነገር አብረን የምንኖርና እንራመድ ነው እየተባለ ያለው እንጂ የተወሰነ ኳርተሮች ላይ ጣታችንን ቀስረ እንዲህ እናድርጋችሁ የሚባል ነገር የለም። ደግሞ መደረግም የለበት ነው። ይሄ ቅርታ መንፈስ ጥሩ ነው። ሌላው ሩል ኦፍ ሎው እንግዲህ እንዴት ነው ይህን በምታደርግበት ጊዜ አንዳንዴ በጣም ከባድ የሆነ ጥያቄዎች ሊኖሩ ይችላሉ። እሱ እንግዲህ እናያለን በሂደት የሚታይ ጉዳይ ነው ላሉ
መቼም የልማት እንቅስቃሴም ይሁን የሚፈለገውን በጎ ነገር ለማግኘት በተደጋጋሚ አሁን ሲነገር እንደምንሰማው ፍቅር፣ ሰላም የመሳሰሉ በጣም ቁልፍ የሆኑ እሴቶች አሉ። በተለይ አሁን እርስዎ ዛሬ ደሴ ነው ያሉት፣ አጋጣሚ ሆኖ ሰሞኑን በዚያው አካባቢ የሚታዩ የግጭት አዝማሚያዎች ነበሩ። በተለይ የተወሰነ የህብረተሰብ ክፍል ላይ ይሰነዘርብናል እየተባሉ የሚነሱ ቅሬታዎች ነበሩ። ከዚህ መንፈስ ጋር እንዴት ይሄዳል እንዲህ አይነቱ ሁኔታ በተለይ በዚህ ጊዜ?
ጥሩ ጥያቄ ነው። አሁን እየተካሄደ ያለው አራት እግር ያለው ግንባር ኢህአዴግ የሚባለው በተለያየ ቦታ ከ25 ስር ሰዶ የተዋቀረ ኃይል ነው። እንዲህ ዝም ብሎ በአንድ ጊዜ ገፍተር የምታደርገው አይደለም። ስለዚህ ይሄ አሁኑ አዝማሚያ ያልወደዱ ኃይሎች እኮ ባላቸው ኮንታክት ባላቸው ግንኙነት ነገሮችማ እየረስኮች ነው። እንደውም ብዙም አልሄደም ባይነኝም እንደውም ከዚህ በላይ ነበር የሚጠብቀው ባብለ እና እንደዚሁ ችግር ይፈጠራል። አርቲፊሻል የሚፈጠሩ ችግሮች አሉ፣ ቅስቀሳዎች አሉ። ይህ እኮ ትልቅ የፓወር ሽግግር ነው። ታችም ደቡብም አካባቢ ያሉት እኮ የተጎሚር ስልጣን ላይ የነበሩት ትላንትና ዛሬ እኮ ቦታ ያላችሁም ሪዛይን አድርጉ የተባለበት ቦታ ላይ ለ25 ያስተዳድሩ የነበረበት ቦታ ላይ ችግር መፍጠር ይችላሉ። ያን እያየን ነው። ግን ዘለቄታ የለውም። ጊዜያዊ የሆነ ኢሰብአዊ የሆነ ድርጊት ይሆናል እንጂ ረዘም ያለ ውጤት ሊያመጣ አይችልም። መስተነቃቶች ምሳሌ እና እንደዚህ ያለ ነገር እኮ ለውጥ ሲመጣ እኮ ይሆናል እኮ በቃ እንጂ ከመንግስት ከነ አብይ ፖሊሲ የሆነች አይደለም። ከዛ ውጭ ያለ እንቅስቃሴ ነው። ገና ብዙ ነገር ልታወቅ ይችላለች። ይሄን ነገር ለማዳከምና ወገቡን ለመስበር ከተቻለ ችግሩ ከመስመር ከወጣ እንደገና አርሚን ለመጋበዝ ነው። ሎና ኦርደር አስጠብቃሉ ብሎ ታንክ እንደገና እንዳይወጣብን
ወታደር እንደገና ያስቸኳይ ጊዜ አዋጅ እንደገና ሌላ ኃይል ማለት ነው። ለነገሩ የስልጣን
ምን ማለት ነው? ሰውየው በዛ ቦምብ ቢሞት ኖሮ ቴክ አውት ሊያደርጉ ግድያ ይጀምራል። ታንክ ሃርድዌር ይመጣልሃል አዲስ አበባ ላይ ፕላኑ ይሄው ነበር እኔ እስከሚገባኝ ድረስ።
ሌላው የስልጣን ሽግግር ብቻ ሳይሆን እርስዎ እንደጠቀሱት የርዕዮተ ዓለም የፍልስፍናም ሽግግር ጭምር ነው።
ምንም ጥርጥር የለውም። ምንም ጥርጥር የለም። የዛም ሽግግር ነው። ይኸው እኛ እስከዛሬ የለመድነው አፄ ኃይለ ሥላሴ በቫዮለንስ ወረዱ፣ ኮሎኔል መንግስቱ በቫዮለንስ ወረደ። ይሄኛው ምንም ተኩስ የሌለው ግን በጣም ስር የሰደደ ነው። ለምን? በአንድ በኩል የህዝብ እንቅስቃሴ ነው፣ በሌላ በኩል ደግሞ ራሳቸው ፓርቲዎች ከውስጥ ነው ትግል የሚመጣው። ሁለቱ እኮ ነው ይሄ የአማራው ዊንግ እና የኦሮሞ ዊንግ ነው ያመጣው። ቀላል አይደለም። ስደምሮ ወደ 80% ነው በቃኝ ያለው እና ይሄ አንዳንድ ቦታ ላይ ውጡ አትውጡ ምናምን ይሄ ሪስፔክት ማድረግ አለባቸው።
እንደ ደቡብ፣ ቤንሻንጉል፣ አፋር በዛው በአማራ ክልል ውስጥ አንዳንድ አካባቢዎች የሚታዩ
በጣም በጣም ታርጌቶቹ ደግሞ የታወቁ ናቸው። አማራና ኦሮሞ ነው ብዙ ቦታ ላይ ታርጌቱ። ምክንያቱም ይሄ አልፋና ኦሜጋው አማራውና ኦሮሞ ይሄ ጥምረቱ አንድ ጋር አካሄዱ በጣም በጣም የሚገርም ስለሆነ እሱ አልተወደደም።
የሰኞ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች፣ አሁን ደግሞ ወደ አፍሪካ ነክ ርዕሶች ይሆናል የምናልፈው። የኢህአዴግ ስራ አስፈጻሚ ኮሚቴ የአልጀርስን ስምምነት ተቀብሎ በተግባር እንደሚያውል ከማስታወቁ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያም ሆነች ኤርትራ ከውጥረት አይጠቀሙም ሲሉ መናገራቸው ይታወሳል። የህወሓት ነባር አባልና የትግራይ ፕሬዝደንት የነበሩት አቶ ገብሩ አስራት በበኩላቸው ሰላሙን እፈልጋለሁ ነገር ግን በጥንቃቄ መያዝ አለበት ብለዋል። አቶ ገብሩ አስራት የአረና ፓርቲ የስራ አስፈጻሚ ኮሚቴ አባል እንዲሁም የመድረክ የስራ አስፈጻሚ ኮሚቴ አባል ናቸው። በኢትዮጵያና በኤርትራ መካከል ስለነበረው የግንኙነት ታሪክና ወደ ጦርነት ስላደረሳቸውም ሁኔታ በሰፊው የሚዘረዝር መጽሐፍ ማበርከታቸውም የሚታወቅ ነው። ባለፈው ሰኞ ከቀረበው አንደኛው የውይይቱ ክፍል የቀጠለው ሁለተኛውና የመጨረሻው ክፍል ይሆናል ቀጥሎ የሚቀርበው። አቶ ገብሩን ያነጋገረቻቸው አዳነች ፍሳዬ ነች።
የአልጀርሱን ስምምነትና የድንበሩን ውሳኔ ያለምንም ቅድመ ሁኔታ ለመቀበልና ሙሉ በሙሉ ለመተግበር የኢህአደግ ስራ አስፈጻሚ ኮሚቴ የደረሰበትን ድምዳሜ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባስታወቁበት ወቅት በተለይም በትግራይ ክልል ህዝቡ ሳይወያይበት የተወሰደ ዱብዳ ሆንብናል በማለት ከፍተኛ ተቃውሞ ማሰማታቸው የሚታወቅ ነው። በቅርቡ አስቸኳይ ስብሰባ ያካሄደው የህወሓት ማዕከላዊ ኮሚቴም ጉዳዩን በመርህ ደረጃ የሚደግፈው ቢሆንም ህዝቡና ሌሎች ወገኖች ሳይወያዩበት በሚዲያ ይፋ መደረግ አልነበረበትም ብሏል። ጠቅላይ ሚኒስትር አብይ ለዚህ ምላሽ ሲሰጡ ታዲያ
ውይይት ሳንወያይ ሳይወያይበት የሚለው መከራከሪያ ይሆናል ወይ? አይሆንም። አሰብ መች ተወያየን ስንሰጥ?
አቶ ገብሩ አስራት ግን ጠቅላይ ሚኒስትር አብይ ለማብራሪያ ብለው የሰጧቸው መልሶች ብዙ ስህተቶች አሉባቸው ብለዋል።
እኔ የሚገርመኝ አሁን በሰጡት አስተያየት ብዙ ስህተቶችን የሰሩ ይመስለኛል። ይሄ ብቻ አይደለም፣ ሁለት ሶስት ለማብራሪያ ተውለው የተሰጠው መልስ ትክክል አይደለም። እኛ እኮ መሞትማ ሁሉም ቦታ ሞተናል። አሰብ ሞተናል። ሶማሊያም እየተዋጋን እየሞትን ነው ያለነው። በብዛት አይገለጽም እንጂ ሌላም አካባቢ ተዋግተን ሞተናል። የተዋጋ ነው ግን እንደ መነሻ ሰበብ የሆነው ባድመ ነው። ሰበብ የሆነው ዋናው ቅድም የነገርኩሽ ይሄ የኢኮኖሚው የኤርትራ በኢትዮጵያ ላይ ጫና ለመፍጠር ስለፈለገ ያን የመመከት ኃላፊነት ነው በኢትዮጵያ በኩል የተደረገው። ግን ያም ሆነው ግን ዋናው መነሻ ባድመ ነበር። ባድመ አይደለም የሚል ትክክል አይመስለኝም። ትክክል አይደለም። ስለዚህ ያን ያለ ነው ውጊያማ በሆነ ልታቸንፍ በምትችልበት አካባቢ እኮ ትወጋለህ። የውጊያው ዓላማ ግን ለፍት ያደረግነው መሬታችን አናስጥ፣ በድማ አንሰጥም፣ ዩሮፕ አንሰጥም ስለሆነ ከዛ አልፈን የተዋጋንባቸው አካባቢዎች ህዝቡ እየጠየቀ እንዳልሆነ መታወቅ አለበት። ይሄ ትክክል አይደለም።
ጠቅላይ ሚኒስትሩ ሌላው ጫና ሊፈጥሩበት የፈለጉት ነጥብ በኢትዮጵያ ገቢ በኢትዮጵያ ታክስ ሰራዊቱ እዛ ተቀምጧል የሚል መሆኑን አቶ ገብሩ አስራት ጠቅሰው አመለካከታቸውን ገልጸዋል።
ሌላው ጫና ለመፍጠር የፈለጉት ጠቅላይ ሚኒስትሩ በኢትዮጵያ ታክስ በኢትዮጵያ ገቢ ያሰራዊት እዛ ተቀምጧል፣ ስለዚህ ከፈለጋችሁ ይሄ ታክስ ይቀጥላል ማለት ነው የሚል የጫና አይነት የመፍጠርም ልክ መለስ ያደርገው እንደነበር ጫና የመፍጠርም ሁኔታ ታስቢያለሁ። ይሄ ሰራዊት እኮ ያ በቦርደር ባይቀመጥም በድንበር ባይቀመጥም በሌላ አካባቢ እኮ ያስፈልጋል። ከዛ በላይ ነው የሚያስፈልገን። ኢትዮጵያ አባይን ከገደበች በኋላ ከዛ በላይ ወጪና ሰራዊት እንደሚያስፈልጋት የታወቀ ነው። ስለዚህ ተጨማሪ ወጪ አድርጋ አይደለም ይሄ የጠበቀቻል ነው። ሌላው ታንኮች ትራክተር ቢሆኑ እመኛለሁ የሚለው አይሆንም። ትራክተር የራሱ ስራ አለው። አንድ ሀገር ግን ታንክ ያስፈልገዋል፣ አውሮፕላን ያስፈልገዋል፣ እረ ከቻለም ኒውክሌርም ያስፈልገዋል። ስለዚህ ሁለቱ የራሳቸው ተግባርና ስራ ነው ያላቸው። ያለ መከላከል ልማት የለም።
አቶ ገብሩ አስራት አያይዘውም ይህን ሀሳብ ለማስረገጥ የተሰጡት ምክንያቶች የተሳሳቱ ናቸው ብለዋል። የትግራይ ህዝብ መቀለ ላይ ከኤርትራ ጋር ሰላም እንዲኖር ጠይቆኛል ያሉትም ሰላም እንዲኖር ሁላችንም እንጠይቃለን ብለዋል። አቶ ገብሩ
ሰላም እኮ ሁላችንም እንጠይቃለን። ያ ሰላም እንጠይቅ ማለት ግን ህዝቡ ግን ባድመን አሳልፈን ስጥ የሚል ግን የነገራቸው ሰው ያለ አይመስለኝም። ዩሮፕን ሁለት ላይ ከፍለን ለሻዕቢያ እናስረክብ ያለ ሰው ግን የለም። ከዛም በላይ ያለው የሀገራችን ጥቅም አስጠብቀን ሰላም እንፍጠር ነው ያለው እንጂ እነዚህ በፓርላማ የቀረቡ አስተያየቶች በእኔ በኩል ተቀባይነት የላቸውም። በሌላው አስተያየታቸው ጥሩ ቢሆንም ይሄ ለውጥ ለማምጣት እያደረጉት ያሉ ሙከራ ተገቢ ቢሆንም ይሄ ድሮም የተፈጸመ ስህተት ነው፣ ፓርላማው የፈጸመው ስህተት ነው፣ ካቢኔው ፈርመበታል የሚለውም ስህተት ከፈረመ መታረም አለበት። አዲስ አመራር እኮ ድሮ የተደረጉትን ስህተቶች ለማረም የሚመጣ እንጂ እሱን መድገም ስትሳሳልና በዛ መንገድ መሄድ ካል ቅድም እንዳልኩት እሱ ያጠፋውን መቀጠል ሊሆን ይችላል። የተሰጠው ምክንያት በተለይ በጣም አሳዝኖኛል። የተሰጠው ምክንያት እንግዲህ እንስማማ፣ የኢትዮጵያን ጥቅም ባስጠበቀ መልኩ እንደራደራለን የሚለው ግን እቀበለዋለሁ። ይሄ ነው መሆን ያለበት። ምንድን ናቸው እነዚህ የኢትዮጵያ ጥቅሞች አሁን የምታገኛቸው? ኢትዮጵያ ደግሞ እንደ ዜጋም እንደ ፓርቲ ማወቅ እፈልጋለሁ። ይሄ ነው መሆን ያለበት ይመስል።
ጠቅላይ ሚኒስትር አብይ በትግራይ ሕዝብ ላይ የሚነጣጠረው የጥላቻ ተግባር እንዲቆም ጥሪ ማድረጋቸው ይታወሳል።
ለኢትዮጵያ ሕዝብ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ህዝብ ነው። የትግራይ ህዝብ ዲሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘም ይመስልን፣ ዲሞክራሲ ያለው ይመስልን፣ የተጠቀመን ይመስልን፣ በተለይ ደቡብ፣ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁን፣ የትግራይ ህዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንጃች ትርፍ የለም። ጥቂት ሰዎች ተሳስተው ሲያሳስቱን ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያቀው ነገር የለም፣ ያገኘው ነገርም የለም። ይሄ የምለውን ነገር የማያመን ሰው ጥቅምም አላገኘም፣ የተለየ እንዲደረግለት አይፈልግም። ይህን ታሳቢ አድርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች የአማራ ተወላጆች አካባቢያችን ሲኖሩ ወይም ባይስፈርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለብን።
አቶ ገብሩ አስራት ታዲያ ይህ አባባል ትክክል ነው ብለዋል።
በትግራይ ላይ የሚቀሰቅሱት ትግራይና ህወሓትን አንድ አድርገው የሚቀሰቅሱ እኮ አላማ አላቸው። አላማቸው ምንድን ነው? የትግራይን ህዝብ ነጥለው ሞራሉን ለመንካት፣ ወኔውን ለመንካት፣ እንደ ህዝብም እንዲጠፋ ለማድረግ ያሰቡና ይህን ሲያደርጉ በአንድ በኩል፣ በሌላ በኩል ደግሞ ተከታዮቻቸውን በዚህ መንገድ ሞቢላይዝ ለማድረግ ለማነቃቀትና ለማደራጀት ያሰቡ ኃይሎች ናቸው። ይህ አላማ አለው፣ በደንብ የተነጠረ አላማ አለው እንጂ ጠፍታቸውም አይደለም እኮ። ሆን ብለው እየሰሩት ያለ ይሄ በጣም ጽንፍ አቅጣጫ ህዝቡን የትግራይ ህዝብ ይበልጥ እንደተጠቀመ ብዙ ነገር እንዳገኘ አድርገው የሚያቀርቡት ሆን ብለው የህዝቡን ቅስም ሰብረው ከኢትዮጵያ ህዝብ ለመነጠል የሚያደርጉት ነው። ይሄ ደግሞ ለቲፒኤልኤፍ ተመችቶታል። ያካሄድ ናዩት ወይ ተመችቶታል። ለቲፒኤልኤፍ የሚመች ለህወሓት የሚመች ነው።
አቶ ገብሩ አስራት በመጨረሻም እንዲህ አይነቱን ሁኔታ እንዴት ሊከሰት ቻለ ለሚለው ጥያቄ እጅግ የበረታ አፈና ሲኖር የጥላቻ ፖለቲካዎች ይጠናከራሉ ብለዋል። የኢህአደግ አፈና ውጤቶች ስለሆኑ ይረግባሉ የሚል እምነት እንዳላቸውም አስገንዝበዋል።
አድማጮች አሁን የእናንተው ድምጾች የሚሰሙበት ሰዓት ነው። በ19ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በ2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን መልሰን እናሰማችሁ።
ጤና ይስጥልኝ የቪኦኤ ሬዲዮ ባካችሁችን አጠር ያለች መልእክቴን አዲሱ ወይም ሞደርናይዝ ናቸው ብዬ የማምናቸው ክቡር ለኢትዮጵያ ጠቅላይ ሚኒስትር የኢትዮጵያን አርቲስቶች በቤተ መንግስት ጠርተው ካስመጡ በኋላ አንደኛ ወይዘሮ አስቴር በጣኔንና ሙዚቀኛ አጫሉ ከቤተ መንግስት እንዳይገቡና እንዳይሳተፉ ያደረጉበት ምክንያት ለምንድን ነው? ማብራሪያ እንዲሰጡበት አደርጉ ዘንድ ጠይቃለሁ። እኔ 100% የጠቅላይ ሚኒስትሩ ደጋፊ ነኝ። አመሰግናለሁ። አማረ መኮንን ነኝ ከፊላደልፊያ ፔንሲልቬኒያ ዩኤስኤ። ታንክ ዩ።
ተመስተኝ ቪዎች የዘወትር አድማጫችሁ ነኝ። በኢትዮጵያ ላይ የሚደረገው ለውጥ በዶክተር አብይ ማለት ነው፣ ህዝቡ ሁሉ አንድ በሆነበት ሰላም ይምጣ በተባለበት ጊዜ የተደረገ አሻጥር ወይም ደግሞ የቦምብ ጥቃት፣ ንጹህ ኢትዮጵያውያኖች ለፍቅር ወጥተው ለሰላም ወጥተው ለሞቱት ቤተሰቦች መጽናናት እንዲሰጣቸው ከልብ እመኛለሁ። ዶክተር አብይ የፍቅር አባት ናቸውና በፍቅር ይቀጥሉ። እግዚአብሔር ለኢትዮጵያ እጆቹን ይዘርጋልን። ቪዎች እናንተ የኢትዮጵያ ድምጽ ናቸውና እወዳቸዋለሁ። አሁንም ዛሬ ኢትዮጵያ ለዘላለም ትኖር፣ ጠላቶቿ እግዚአብሔር በእግሮቿ ስር ያደርግላት እላለሁ። እወዳቸዋለሁ። ባባይ
ግን በተወለዱበት ነው ደስ የሚለኝ። ምንም ከሰቂ በቀር የለኝም። ግን የህገ መንግስት የሚጠበቀዋል ያህኝ ነው የኮከብ ያለው ነው። በሱ ደግሞ መሄድ የነበረበት እነዚህ በሶስ ያሶስ እያሉት ሊያዋላብት ያሉት እንደሱ ነው የሚሰራው ያለ። በጣም ዳንጀር ስለዋል ሀገራችን። በጣም 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 ባካቱ እሰው መልፍልፍ ያውቃል እንጂ ስለ ኢኮኖሚ ስለ ምናምን በፍጹም አይዳና የለውም ተስፋ ያለውም። ስለ አባይ አባይ እኮ ጭንቅላጣችን ነው አሁን በመጨረስ ያለበት በዳንጀርስ ላይ ነው ያለት ኢትዮጵያችን። በጣም ሁላችን ይሄን ነገር እስኪ ቁም ብለን ንስብለት ማስተዋወቅ ማሰብ ያስፈልጋል። ኢየሱስ የያሉት ምህዲዮ ክርስቲያኖች ራሳቸው ኢየሱስ የሚሆኑት ያሉትን አንድ ቁም ነገር ሲያደርጋል አይወጡ ይገን ሊጨምረው ኦነግ ሲገባ ትግልጣይ ራሱ ባንዲራ ይዞ ነው ያገባ ያለ ባንዲራ በኢትዮጵያ ውስጥ ያለው የሰላም ሆኖ ብለው አልገባም። መጨረሻ ሶዲየት ነው እንደሄደው ወይ ደግሞ ወይ በሲስተም አድርገው ኦሮሞ ሊገለጠው በሲስተም አድርገው ኦሮሞ ሊገለጠው ብለው ነው። በጣም አስቂኝ ነው በኢትዮጵያ ውስጥ የሚሄደው ያለ ባካቹ ማሰብ አስፈላጊ ነው።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን እዚህ ላይ አበቃ። አስተናገድናችሁ አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ከብርሃን ኃይሉና ከመሐንዲሱ ሱሌማን ታራዋሪ ጋር በዚሁ እንሰናበታችኋለን። ነገ በተለመደው በ3 ሰዓት እንገናኛለን። ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል። Thank you.